የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ተጎጂዎች በተለይ እነዚህ directly affected populations የምንላቸው ዋና የሚፈልጉት ሰላምና ደህንነት እንደሆነ ገልጸዋል። ተጎጂዎች ግጭቶችና ከዚህ ከቀደም ያጋጠሟቸው ጥሰቶች ያገረሻል በሚሉ የማያቋርጥ ስጋት ውስጥ እየኖሩ እንደሆነ ተናግረዋል ወይም ገልጸዋል።
አልባብ ተስፋዬ የኢሰመኮ ዋና ኮሚሽነር ጽህፈት ቤት ዲሬክተር ነው የሰማችሁት። በኢትዮጵያ ባለፉት ጊዜያት ለተፈጸሙ በደሎችና የሰብአዊ መብት ጥሰቶች ተገቢው ምላሽ በመስጠት ዘላቂ ሰላምን ለማረጋገጥ በሚል ሊተገበር ለታቀደው የሽግግር ፍትህ ሂደት በቀረቡ የፖሊሲ አማራጮች ዙሪያ ብሔራዊ ምክክር ዛሬ ተጀምሯል። ሙሉ ዘገባው በእለቱ አብይ ርዕስ ይቀርባል። በኦሮሚያና ሲዳማ ክልል አዋሳኝ ጎቦ ሄማና ቦጭሳ አካባቢዎች በተከሰተ ግጭት 12 ሰዎች መገደላቸውን የተጎጂ ቤተሰቦችና ነዋሪዎች ተናገሩ። የዚህም ዘገባ ደርሶናል፣ በመስፈቱ ለጊዜ ይቀርባል። ሰኞ የካቲት 27 2015 ዓ.ም ምረት ጤናስጥልኝ እንደምን አመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ። ኤልያስ አስማረ ለስርጭት ምህንድስናው፣ ጆናታን ወከር ተሰይሟል። የቴክኒክ አቀናባሪያችን ነው። በእያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። የሰዓቱን የዓለም ዜና የምታሰማን ቆንጅት ታየናት። መልካም ምሽት።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጅት ታየ ነኝ። የተባበሩት መንግስታት ድርጅት በኤርትራ ይታያል ያለውን የሰብአዊ መብት አያያዝ አስመልክቶ የሀገሪቱን መንግስት ከሷል። አሳሳቢነቱ ቀጥሏል፣ መሻሻልም አይታይበትም ሲል በዛሬው ዕለት ይፋ ባደረገው መግለጫ ተችቷል። የኤርትራ መንግስት በበኩሉ ጉዳዩን አስመልክቶ በሰጠው ምላሽ ከጠላትነት አጀንዳቸው የመነጨ ያለው ድርጊት መቀጠሉን ጠቅሶ ድርጅቱን ወንጅሏል። በቅርብ ጊዜ የተካሄደውን ምርጫ ተከትሎ በውጤቱ የተቆጡም ደስታቸውንም እየገለጡ ያሉ በርካታ ዜጎች እንዳሉ የተናገሩት በናይጄሪያ የዩናይትድ ስቴትስ አምባሳደር ለውዝግቡ ሙግቶች ውሳኔ እስከሚሰጥ ድረስ በትዕግስት ህዝቡ እንዲጠብቅ ጥሪ አቅርበዋል። አምባሳደር ሜሪ ቤት ሌነርድ የምርጫ ሂደት ፍርድ ቤት ደረጃ ሲደርስ ላያመረቃ ይችላል፣ ነገር ግን በህግ የበላይነት በሚመራ ህገ መንግስታዊ ዲሞክራሲ ውስጥ ትክክለኛው አሰራር እሱ ሊሆን ይችላል ሲሉ አስረድተዋል። ነጻው የናይጄሪያ የምርጫ ኮሚሽን በፕሬዝዳንታዊ ምርጫው ቦላ አህመድ ቲኑቡ ማሸነፋቸውን አውጇል። ምርጫው ተጭበርብሯል ያሉ ተቃዋሚ መሪዎች በበኩላቸው በፍርድ ቤት እንደሚሟገቱ አስታውቀዋል። የቱኒዚያ ፕሬዝዳንት ህገወጥ ስደተኞችን ለመቆጣጠር በሚል የአፍሪካ ህብረት ዘርን መሰረት ያደረገ የጥላቻ ንግግር ሲል የጠራውን ንግግር ካሰሙ ከአስር ቀናት በኋላ በትናንት እሁድ ንግግራቸው ዘረኝነትን ያወገዙ ሲሆን ይህን የሚፈጽሙትም በህግ ሊያስጠይቃቸው እንደሚችል ፍንጭ ሰጡ። ፕሬዝዳንቱ ስለ ስደተኞች ካሰሙት የምሬት ንግግር በኋላ የተቀጠቀጠውን የአመጽ ጥቃት በመፍራት በርካታ አፍሪካውያን ወደ የሀገራቸው እየተመለሱ ሲሆን ሌሎችም ወደ የኤምባሲያቸው እየሄዱ ነው። የአፍሪካ ህብረትን ጨምሮ አንዳንድ የአፍሪካ ሀገሮች ድርጊቱን እያወገዙ ናቸው። ደረጀ ደስታ ዝርዝሩን ይዟል።
የቱኒዚያ ፕሬዝዳንት ኬይስ ሰይድ ህገወጥ ስደተኞችን ለመቆጣጠር በሚል የአፍሪካ ህብረት ዘርን መሰረት ያደረገ የጥላቻ ንግግር ሲል የጠራውን ዲስኩር ካሰሙ 10 ቀን በኋላ በትናንት እሁድ ንግግራቸው ዘረኝነትን ያወገዙ ሲሆን ይህን የሚፈጽሙትን በህግ ሊያስጠይቃቸው እንደሚችል ፍንጭ ሰጥተዋል። ፕሬዝዳንቱ እንደ አውሮፓ አቆጣጠር ፌብሩዋሪ 21 ባሰሙት ንግግራቸው የደህንነት ኃይሎች ሁሉንም ህገወጥ ስደተኞች ከሀገር እንዲያባረሩ አዘዋል። ፕሬዝዳንቱ ይህን ይበሉ እንጂ በትናንቱ ንግግራቸው የስደተኞችን ፍልሰት የቱኒዚያን የህዝብ ስብጥር ብዙ አፍሪካዊ ጥቂት አረብ እንዲሆን ለማድረግ የተዘየደ ሴራ ነው ሲሉ የተናገሩትን ደግመውታል። አገሪቱን በዘረኝነት መክሰስም ምንጩ ከየት እንደሆነ ይታወቃል ብለዋል ፕሬዝደንቱ። የምንጩንና የሴራው ባለቤት ግን ማን እንደሆነ አላብራሩም። የፕሬዝደንቱን ትዕዛዝ ተከትሎ ፖሊስ በመቶዎች የሚቆጠሩ ፍልሰተኞችን ያሰረ ሲሆን የቤት አከራዮችም በመቶዎች የሚቆጠሩትን ከየቤታቸው ሲያስወጡ፣ በመቶዎች የሚቆጠሩ ሌሎች ስደተኞችም ከየስራ ገበታቸው መባረራቸውን የመብት ተሟጋቾች አስታውቀዋል። ብዙ ስደተኞች በወጣት ወረው በላ ቡድኖች በድንጋይ መወገርን ጨምሮ ጥቃት የደረሰባቸው መሆኑን የመብት ተሟጋች ቡድኖች ገልጸዋል። ፕሬዝደንቱ ስለ ስደተኞች ካሰሙት የምሬት ንግግር በኋላ የተከሰቀሰውን የአመጽ ጥቃት በመፍራት ባለፈው ቅዳሜ ወደ 300 የሚደርሱ ሰዎች የቱኒዚያን እየለቀቁ ወደ ማሊና አይቬሪ ኮስት በሚያጓጉዟቸው አውሮፕላኖች መመለሳቸውን አጃንስ ፍራንስ ፕሬስ ዘግቧል። የማሊ የመከላከያ ሚኒስቴር ሳዲዮ ካማራ ጉዳዩ ያሳዘናቸው መሆኑን ተናግረዋል።
compatriotes ont beaucoup peiné avec cette situation. Nous avons
ወገኖቻችን በዚህ ሁኔታ ውስጥ ከፍተኛ ስቃይ ደርሶባቸዋል። እነዚህ የቱኒዚያን ባለስልጣናትም ሆነ ህዝብ የማያስከብሩ ድርጊቶችን ስናወግዝ እያዘንን ነው።
ከሰሃራ በታች ያሉ ሌሎች በርካታ የአፍሪካ አገሮችም በሁኔታው በመደናገጥና በመፍራት ወደ የኤምባሲዎቻቸው እየጎረፉ ያሉ ዜጎቻቸውን ወደ አገራቸው ለመመለስ እየተራኮቱ ሲሆን፣ የአፍሪካ ህብረትም ድርጊቱ እጅግ ያስደነገጠውና ያሳሰበው መሆኑን ባወጣው መግለጫ አመልክቷል። የቱኒዚያ ተቃዋሚ ፓርቲዎችና የመብት ተሟጋች ቡድኖች ከፖለቲካ ፓርቲ መሪዎች እስር ጋር የተገጣጠመው የፕሬዝደንቱ ኬስ ሰይድ የህገወጥ ስደተኞች እስር ዘመቻ ትኩረቱን በቱኒዚያ ከገጠመው የኢኮኖሚ ቀውስ አቅጣጫ ለማስቀየር የተደረገ ነው ብለውታል።
ደቡብ አፍሪካ ውስጥ ወደ 40 የሚደርሱ ተሽከርካሪዎች አውራ ጎዳና ላይ ተጋጭተው በርካታ ሰዎች ላይ ጉዳት መድረሱ ተሰማ። M41 በሚባለው አውራ ጎዳና ላይ አንድ ባለተሳቢ የጭነት ተሽከርካሪ ከቁጥጥር ውጪ ሆኖ የቤት መኪናዎችና የጭነት ተሽከርካሪዎችን እየገጨ በሮ መገልበጡን የዓይን እማኞች እንደተናገሩ ዘገባው አመልክቷል። የደቡብ አፍሪካ ፈጥኖ ደራሽ እርዳታ ክፍል ከጧቱ 2 ሰዓት ተኩል ላይ መጠራቱን የማህበራዊ መገናኛ ገጹ ላይ አስፍሯል። የተጎዱ ሰዎች በህክምና ሄሊኮፕተር ወደ የሐኪም ቤቱ መወሰዳቸው ተገልጿል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሩሲያ ወታደሮች የምስራቅ ዩክሬኗን ባህሙት ከተማን ቢይዟት በጦርነቱ ይዞታ ወሳኝ ለውጥ አያመጣም ሲሉ የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ተናገሩ። የመከላከያ ሚኒስትሩ በዮርዳኖስ ጉብኝታቸው ላይ ለጋዜጠኞች በሰጡት ቃል የባህሙት መያዝ አንደምታው ከስትራቴጂያዊ ይልቅ ተምሳሌታዊ ገጽታው ይበልጣል ማለታቸው ነው የተጠቀሰው። የሩሲያ ኃይሎች የዩክሬን ዶኔትስክ ክፍለ ግዛት የምትገኘውን ባህሙትን ለመያዝ እየሞከሩ ሲሆን ለወራት ከባድ ውጊያ ሲካሄድባት ቆይቷል። ዩክሬን ወታደሮቿን ከከተማዋ በስተምዕራብ አካባቢ አቅጣጫ እንዲያመሩ ያደረገው ውሳኔዋ ስትራቴጂያዊ ድክመት አድርገው እንደማይመለከቱት ነው የመከላከያ ሚኒስትሩ የገለጹት። የጦርነት ጥናት ተቋም የተባለ ዋሽንግተን የሚገኝ የምርምር ተቋም በበኩሉ የዩክሬን ወታደሮች ከባህሙት ታክቲካዊ የማፈግፈግ እርምጃ የወሰዱ እንደሚመስል ተናግሯል። ይሁን እንጂ ሙሉ በሙሉ ለቀው ለመውጣት እየተንቀሳቀሱ ነው የሚል ድምዳሜ ከወዲሁ ለመስጠት አይቻልም ነው ያለው። ይህ በዚህ እንዳለ ሩሲያ የመከላከያ ሚኒስትሯ ሰርጌይ ሾይጉ ደቡባዊ ዩክሬን ያሉ ወታደሮቿንና አንድ የህክምና ማዕከል እንደጎበኙ ተናግራለች። ቻይና እንደ አውሮፓውያን አቆጣጠር የሚቀጥለውን አመት የመከላከያ በጀቷን ከፍ ማድረጓን አስታወቀች። የመከላከያ በጀቷ ባለፈው አመት 7.1% የነበረ ሲሆን ወደ 7.2% ከፍ ማድረጓን ነው ይፋ ያደረገችው። በአሁን ወቅት የቻይና የመከላከያ በጀት ከዓለም ሁለተኛው ከፍተኛው በጀት ሲሆን ላለፉት 8 አመታት በየአመቱ በጀቷን በነጠላ የመቶኛ አሃዝ ከፍ ስታደርግ እንደቆየች ተመልክቷል። የቻይና የዘንድሮ ማለት የ2023 ይፋ የመከላከያ በጀት 1.55 trillion yuan ወይም 224 ቢሊዮን ዶላር ሲሆን እንደ አውሮፓውያን አቆጣጠር በ2013 ከነበረው በጀቷ እጥፍ መሆኑ ተመልክቷል። አድማጮች ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን አምሹ። The Voice of
ቆንጅታዬን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ የካቲት 27 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ስታይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማህበራዊ መገናኛ አቀናባሪያችን ደግሞ አባየሁ ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪያችን ጃን ድራይነር ነው። ወደ ዕለቱ አቢይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ።
አስያል ካንሰር በጣም አደገኛ። ለምንድን ነው አደገኛ የሚሆነው? አንደኛ ወዲያውኑ አይገኝም። ብዙ ጊዜ ደግሞ ሲገኝ ሰውየው ሲያመውና ስቴጅ ፎር የሚባለው ወይ ተርሚናል ስቴጅ ሲደርስ ነው። እና ለዚህ ነው በሱ መድኃኒት ቫክሲን ከተገኘ ለማንኛውም ሶሊድ ካንሰር የሚባሉት በጣም አዳጊ ሁኔታ ማግኘት ይቻላል።
ፕሮፌሰር ዛኪ ሸሪፍ ናቸው የሰማችኋቸው። በዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የካንሰር ተመራማሪ ሳይንቲስት ናቸው። በአደገኛነቱ የሚታወቀው የጣፊያ ካንሰር የሚታከምበት አዲስ በሙከራ ላይ ያለ የክትባት ሕክምና አስመልክቶ ከሰጡት ሙያዊ ማብራሪያ የተወሰደ ነው። ቆየት ብሎ ሙሉ ምልልሳችን በሁለተኛው አጋማሽ በሐኪሙን ይጠይቁ ይቀርባል። ጠብቋቸው አድማጮች። አሁን በቀጥታ ወደ ዕለቱ አብይ ርዕስ። በኢትዮጵያ የሰብአዊ መብቶች መከበርና ለሕግ የበላይነት መረጋገጥ የሽግግር ፍትህ ተግባራዊ መደረጉ ከመቼውም ጊዜ በላይ አስፈላጊ ነው ሲሉ የኢትዮጵያው ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ገለጡ። የሰሜኑን ጦርነት ጨምሮ ባለፉት 4 ዓመታት የነበሩ ማንነትን መሰረት ያደረጉ ግጭቶች የሽግግር ፍትህ አስፈላጊነትን ያጎሉ መሆናቸውን የገለጹት የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በበኩላቸው በፌዴሬሽን ደረጃ ብቻ ከ10,000 በላይ ሰዎች ከማንነት ጋር በተያያዘ ባጋጠሙ ግጭቶች ሳቢያ መከሰሳቸውንና ይህም ከቀይ ሽብር ተከሳሾች በላይ መሆኑን አውስተዋል። በመሆኑም በኢትዮጵያ ባለፈው ጊዜ ለተፈጸሙ በደሎችና የሰብአዊ መብት ጥሰቶች ተገቢውን ምላሽ በመስጠት ዘላቂ ሰላምን ለማረጋገጥ በማሰብ ሊተገበር ለታቀደው የሽግግር ፍትህ ሂደት በቀረቡት የፖሊሲ አማራጮች ላይ ብሔራዊ ምክክሩ ዛሬ ተጀምሯል። ኬኔዲ አባተ ተከታትሎታል።
የሽግግር ፍትህ ስርዓት በአንድ ማህበረሰብ ውስጥ ባለፉት ጊዜያት ለተፈጸሙ ከባድና ጉልህ የሰብአዊ መብት ጥሰቶች፣ የተለያዩ በደሎችና ኢፍትሃዊ ተግባራት እንዲሁም ለበደል ድርጊቶች ተገቢው ምላሽ የሚሰጥበት የፍትህ አይነት ሲሆን በዚህም ዘላቂ ሰላም፣ ፍትህ፣ ተጠያቂነትና እርቅን ማስፈን ዋነኛ ዓላማው ነው። በኢትዮጵያ በታሪክ ሂደት የተፈጸሙ የሰብአዊ መብት ጥሰቶችና የበደል ድርጊቶች ከጊዜ ወደ ጊዜ እየተባባሱ በሄዱበት በአሁኑ ወቅት ታዲያ ያለፉትን ችግሮች እና አለመግባባቶች በሽግግር ፍትህ ሂደት ለመፍታት የሚያስችሉ እንቅስቃሴዎች ተጀምረዋል። ለዚህም ሂደት የሽግግር ፍትህ ፖሊሲ ለማዘጋጀት የሚያስችሉ አማራጮች በባለሙያዎች ተዘጋጅተው ለብሔራዊ ምክክር ቀርበዋል። በአማራጮቹ ላይ የሚደረገው የብሔራዊ ምክክር ማስጀመሪያ መርሃ ግብርም ሚኒስትሮችንና የክልል ርዕሰ መስተዳድሮችን ጨምሮ ከፍተኛ የመንግስት የሥራ ኃላፊዎች፣ በኢትዮጵያ የሚገኙ የተለያዩ ሀገራት አምባሳደሮችና ዲፕሎማቶች እንዲሁም የዓለም አቀፍ ተቋማት ተወካዮች በተገኙበት ተጀምሯል።
በዝግጅቱ ላይ ንግግር ያደረጉት የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ያለንበት ወቅት በኢትዮጵያ የሽግግር ፍትህን ተግባራዊ የማድረግን አስፈላጊነት በጉልህ እንደሚያሳይ ተናግረዋል።
በሀገራችን የሽግግር ፍትህ ስርዓትን እውን በማድረግ ለሰብአዊ መብቶች መከበርና ለሕግ የበላይነት መረጋገጥ መሰረት መጣል ከመቼውም ጊዜ በላይ አስፈላጊነቱ ጎልቶ ወጥቷል። በቀጣይም የሽግግር ፍትህ ስርዓትን በማደራጀት በሀገራችን ግጭቶችና የሰብአዊ መብት ጥሰቶች እንዳይደገሙ ማድረግና ዘላቂ ሰላምን ማስፈን የሁላችንም የጋራ ኃላፊነት ነው። ይህ የሽግግር ስርዓት እውነትን፣ ተጠያቂነትን፣ ፍትህንና ይቅር መባባልን መዳረሻው የሚያደርግ ሊሆን ይገባል።
በመቶ ሺዎች የሚቆጠሩ ሰዎች ህይወት እንዳለፈበት የሚታመነውን የሰሜን ኢትዮጵያውን ጦርነት ጨምሮ ባለፉት 4 አመታት የነበሩ ማንነትን መሰረት ያደረጉ ግጭቶች የሽግግር ፍትህ የግድ አስፈላጊ እንደሆነ የሚያሳዩ መሆናቸውን የተናገሩት የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በበኩላቸው በፌደራል ደረጃ ብቻ ከ10 ሺህ በላይ ሰዎች ከማንነት ጋር በተያያዘ ባጋጠሙ ግጭቶች ምክንያት መከሰሳቸውንም ለዚህ በማሳያነት አቅርበዋል።
ባለፉት 4 አመታት ብቻ በፌደራል ደረጃ ብቻ 10 ሺህ በላይ የሆኑ ተጠርጣሪዎች ከማንነት ጋር በተያያዘ ባጋጠሙ ግጭቶች ተከስተዋል። ይሄ በቀይ ሽብር ተብሎ በሚጠራው በተለምዶ በቀይ ሽብር የፍርድ ሂደት ከተከሰሰው በላይ ስለዚህ በጣም ሰፊ የሆነ የህግ ጥሰት የሰብአዊ መብት ጥሰት እና የሽግግር ፍትህ ሂደትን አስፈላጊ የሚያደርግ አውድ ውስጥ እንዳለን ለማስገንዘብ ፈልጋለሁ።
በሽግግር ፍትህ ምንነትና አተገባበሩን በተመለከተ ገለጻ ያደረጉት የሽግግር ፍትህ ፖሊሲ ዝግጅት ከፍተኛ የባለሙያዎች ቡድን አባል የሆኑት የህግ ባለሙያ ዶክተር ማርሸት ታደሰ በኢትዮጵያ በተለያዩ ጊዜያት የሽግግር ፍትህ የመተግበር ሙከራዎች እንደነበሩ ገልጸዋል። ይሁን እንጂ በተለያዩ ስነነቶች ምክንያት ውጤታማ እንዳልሆኑ ነው የተናገሩት። ለዚህም የድህረ ደርግና የድህረ ኢህአዴግ ተሞክሮዎችን አንስተዋል።
ከድህረ ደርግም ይሁን ከድህረ ኢህአዴግ በኋላ የሞከርናቸው ልምምዶች ጥንሰሳው ላይ አሳታፊነትን የተከተሉና ናሽናል ኮንሰልቴሽንን መሰረት ያደረጉ አልነበሩ። ሁለተኛው አብሶ ከድህረ ደርግ በኋላ የተገበረው የሽግግር ፍትህ በዋናነት ክስ ላይ ያተኮረ ስለነበረ የተሟላና ሁሉን አቀፍ የሽግግር ፍትህ የሚባል አልነበረም። ማካካሻል ለመተግበር አልሞከርንም። ከድህረ ኢህአዴግ በኋላም የሞከርናቸው የሽግግር ፍትህ አላባዎች የህግ ማዕቀፍ ፖሊሲ ፍሬምወርክ አልነበራቸውም። ሌላኛው የትኛው ቢቀድም ነው እንግዲህ ሀገሩን በእርቅ በእውነት በፍትህ ላይ ተመስርቶ ለማሻገር የሚረዳው የሚል ዲዛይን አልነበረንም።
የኢትዮጵያ ሰብአዊ መብቶች ኮሚሽን ደግሞ ከተባበሩት የሰብአዊ መብቶች ከፍተኛ ቢሮ ጋር በመተባበር በሽግግር ፍትህ ዙሪያ በተለያዩ ክልሎች ከሚገኙ ማህበረሰቦች ጋር ባደረገው ውይይት ሂደቱን እንደሚያስፈልግ በውይይቱ የተሳተፉ አካላት ሁሉ እንደሚያምኑ መግለጻቸውን አስታውቋል። የኢሰመኮ ዋና ኮሚሽነር ጽህፈት ቤት ዳይሬክተር አልባብ ተስፋዬ
ተጎጂዎች በተለይ እነዚህ ዳይሬክትሊ አፌክትድ ፖፑሌሽንስ የምንላቸው ዋና የሚፈልጉት ሰላምና ደህንነት እንደሆነ ገልጸዋል። ተጎጂዎች ግጭቶችና ከዚህ ቀደም ያጋጠሟቸው ጥሰቶች ያገረሻል በሚሉ የማያቋርጥ ስጋት ውስጥ እየኖሩ እንደሆነ ተናግረዋል ወይም ገልጸዋል። በሁሉም የሀገሪቱ ክፍሎች የሚስተዋሉ ግጭቶች መነሻ ምክንያት ላይ ትኩረት በማድረግ መፍትሄ መቀየስ እንደሚያስፈልግ ተናግረዋል ማለት ነው። ከዛም በኋላ ተጎጂዎች እንፈልጋለን ብለው የነገሩን ማካካሻ ነው። የተፈናቀሉ ሰዎች ወደ ነበሩበት ቦታ እንዲመለሱ ይፈልጋሉ። መልሶ ማቋቋም እና ጥሰቶቹ ደግሞ ወደፊት እንዳይደገሙ ዋስትና ይፈልጋሉ ተጎጂዎች።
ለዚህ የህብረተሰቡ ፍላጎት መፍትሄ ያመጣል ተብሎ ለታሰበው የሽግግር ፍትህ ታዲያ 5 የፖሊሲ አማራጮች ቀርበዋል። አቶ አዲ ደቀቦ የሽግግር ፍትህ ፖሊሲ ዝግጅት ከፍተኛ የባለሙያዎች ቡድን አባል ናቸው።
በሽግግር ፍትህ ሂደት አነጋጋሪ የሚሆነው የሽግግር ፍትህ ተፈጻሚ ይሁን ከተባለ ከየትኛው ዘመን ጀምሮ የነበሩትን በደሎች ጥሰቶች ነው የምንመለከተው ነው። በዚህ ረገድ 5 አማራጮችን አቀርበናል። ተጨማሪ አማራጮች ሊታዩ ይችላሉ። አንደኛው አማራጭ ከ1991 ወይም ደግሞ 1983 ዓመተ ምህረት በፊት የነበሩትን ማካተት፣ ከ1983 በኋላ ካልሆነም ደግሞ 1987 ዓመተ ምህረት ህገ መንግስቱ ወደ ስራ ከገባበት ጊዜ ጀምሮ ማለት ነው ያሉትን ጉልህ የሰብአዊ መብት ጥሰቶችን ማጣራት። አራተኛ አማራጭ ተደርጎ የተቀመጠው ዶክተር አብይ አህመድ ስልጣን ላይ ከመጡበት ጊዜ ጀምሮ ያለውን ሁኔታ መመልከት። 5ኛ አማራጭ አድርገን ያስቀመጥነው ህገ መንግስቱ ስራ ላይ ከዋለበት ከ1987 ዓመተ ምህረት ጀምሮ ያለውን ጥሰቶች መመልከት። ነገር ግን ለነዚህ ግጭቶች መነሻ የሆኑ ያሉት በርካታ ትርክቶች መሰረታቸው ይህ ጊዜ በፊትም የነበረ በመሆኑ ምክንያት ወደ ኋላ ለሌሎች ለእርቅና ወነትን ለማፈላለግ አላማ ከ1987 ዓመተ ምህረት በፊት ያሉትንም ግዚያት ወቅቶች መመልከት የሚለው አምስተኛ አማራጭ ተደርጎ ተቀምጧል ማለት ነው።
በቀረቡት የሽግግር ፍትህ ፖሊሲ አማራጮች ላይ ከምክክር መድረኩ ተሳታፊዎች የተለያዩ ሐሳቦችና ጥያቄዎች ተነስተው ውይይትም ተደርጓል። በአማራጮቹ ላይ በቀጣይነት በአግራቀፍ ደረጃ ምክክሮች ተደርገው በቀጣዩ አመት መጀመሪያ ላይ ፖሊሲው ተዘጋጅቶ ስራ ላይ እንዲውል ስለመታቀዱ በዝግጅቱ ላይ ተገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ከመጽሔቱ ርዕሶች ተከታዩን እናሰማችሁ። እናት ፓርቲ በአዲስ አበባ ከተማ ትላንት እሁድ የካቲት 26 2015 ዓ.ም ምረት ሊያካሂደው የነበረው ጠቅላላ ጉባኤ በክልከላ ሳቢያ በመስተጓጎሉ ለ3 ሚሊዮን ብር ኪሳራ መዳረጉን ገለጠ። ፓርቲው ከተለያዩ የኢትዮጵያ ክፍሎች የጠራቸውን አባላቱን ጨምሮ 700 ሰዎች መጉላላት ደርሶባቸዋል ብሏል። ፓርቲው ጠቅላላ ጉባኤውን ለማካሄድ ያዳራሹን ስምምነት ፈጽሞ የነበረው ቅድስተ ስላሴ ዩኒቨርሲቲ ከተባለ ተቋም ጋር እንደነበር ገልጦ በስብሰባው ሰዓት ከበላይ የመጣ ትዕዛዝ ነው በሚል ወደ ውስጥ እንዳይገቡ መከልከላቸውን ተናግረዋል። በጉዳዩ ላይ ከተቋሙ ምላሽ ለማግኘት የተደረገው ጥረት ለጊዜው አልተሳካም። የኢትዮጵያ ብሔራዊ ምርጫ ቦርድ ተወካዮች የፓርቲውን ጉባኤ ለመታዘብ በቦታው እንደነበሩ የገለጹት ኮሙኒኬሽን ቦርዱ ጉዳዩን እየተከታተለ መሆኑን አስታውቋል። መስናራጌን እየተከታተለው
የእናት ፓርቲ ተጠባባቂ ፕሬዚዳንት ዶክተር ሰይፈ ስላሴ አያሌው ፓርቲያቸው ሊያካሄደው የነበረው ጠቅላላ ጉባኤ በመስተጓጎሉ ከፍተኛ የገንዘብ ኪሳራ እንደደረሰበት ገልጸዋል።
ይህንን ሀብት አሰባስበን በሚሊዮን የሚቆጠሩ ብር ፈልገ እንደገና በቃ ኦልሬዲ ዌስት ሊሆን ነው። እዚህ ጋር ያወጣነው ነገር በሙሉ በዜሮ የተባዛ ነገር ነው። እንደገና ይህንን ነገር መልሰ አሰባስበን ገንዘብ ፈልገ በጣም ከባድ ነው። ለፖለቲካ ፓርቲ ፈንድሬዝ ማድረግ ያንን ገንዘብ አፈላልገ ሌላ ጠቅላላ ጉባኤ ማድረግ ራሱ ትልቅ ተግዳሮት የሚፈጥር ነገር ነው።
ፓርቲው የካቲት 26 2015 ዓ.ም ጠቅላላ ጉባኤውን ለማካሄድ ላወጣው መርሃ ግብር አዳራሽ ለማግኘት የተለያዩ ጥረቶችን ሲያደርግ መቆየቱን ገልጾ መጀመሪያ የመሰብሰቢያ አዳራሻቸውን ፈቅደውላቸው የነበሩት ባህል ሚኒስቴርና ቂርቆስ ክፍለ ከተማ አዳራሾቻቸው ለአስቸኳይ ስብሰባ እንደሚፈለጉ ገልጸው እንደከለከሏቸው ተናግረዋል። በመጨረሻ ቅድስት ስላሴ ዩኒቨርሲቲ የተባለ ተቋም ፈቃደኛ በመሆኑ በኢትዮጵያ የተለያዩ አካባቢዎች ለሚገኙ አባላቱ ለምርጫ ቦርድና ለተጋባዥ እንግዶቹ ጥሪ ማድረጋቸውን ዶክተር ሰይፈ ስላሴ ተናግረዋል። ሆኖም እንዳማራጭ በተጠቀሙበት የግል ተቋም ስብሰባውን ለማድረግ ከ700 በላይ ተጠሪ እንግዶችን ይዘው ሲሄዱ በወቅቱ በኮሌጅ ውስጥ በነበሩ ግለሰብ ከበላይ በመጣ ትዕዛዝ አዳራሹ ለስብሰባ ክፍት እንዳልሆነ እንደተገለጸላቸው ገልጸዋል።
በቅርበት ያገኘ ነው ቅድስት ስላሴ ዩኒቨርሲቲ አዳራሽ ነበር። ያገግሎ ኩፒያውን ፈጸምን ኦልሬዲ። ስለዚህ አዳራሽ አለን፣ ተከፍሎበታል፣ ሁሉ ነገር ህጋዊ ነው። ለፖሊስ ኢንፎርም መሆኑን እነሱም ማውቀዋል። ይህንን አድርገን ወደ የቤታችን ቀሪ ማታ ገባል። እሁድ ጠዋት ወደ አዳራሹ ስንሄድ ከመንግስት በመጣ ትዕዛዝ ምንም አይነት ስብሰባ ማድረግ አይቻልም የሚል ቁርጥ ያለ ውሳኔ ነገሩት። ማን አካል የእኛን ስብሰባ እንዳገደና እዚህ ስብሰባ ጉባኤ እንዳናከናወን እንዳገደ ግለጹልን አላቸው። ሊገልጹልን አልፈለጉ።
መንግስት ከሚለው አካል ውጭ ይሄ አካል ከልክሏችኋል የሚል ነገር ከሌለው ቢያንስ እናንተ እና አዲስ አበባ ከተማ አስተዳደር ላይ ጉዳያችሁን አቅርባችሁ ችግሩ እንዲፈታ ለማድረግ ያደረጋችሁት ጥረት የለም?
ቀኑ እሁድ መሆኑ የራሱ የሆነ ጫና አሳድሯል። እንደዚህ አይነት ችግሮች በሚገጥሙበት ጊዜ ቀጥታ ከነኛ አካላት ጋር ሳይሆን የምንነጋገረው ብሔራዊ ምርጫ ቦርድ ሰብሳቢ ክብርት ወይዘሮ ብርቱካን ሚደቅሳ ጋር ደወልን። እንደዚህ አይነት ነገር ገጥሞናል ብለን ስንላቸው በጣም ከፍተኛ ጥረት አድርገዋል። የተለያዩ የጸጥታ አካላት ጋር በስራ ከሚገናኟቸው ጋራ ተገናኝተው ይህንን ችግር ለመፍታት ግን ምንም አይነት በጎ ምላሽ ሳናገኝ ቀርተን ለመጎታታ ችለናል። የብሔራዊ ምርጫ ቦርድ ተወካይ በቦታው ላይ ነበሩ። ዛሬ ለብሔራዊ ምርጫ ቦርድ ደብዳቤ ያስገባል። በምን ምክንያት ማን ጠቅላላ ጉባኤያችን እንዳናካሄድ እንዳገደ፣ በየትኛው ህግ፣ በምን አግባብ ይህ ሊጠየቅ ይገባል።
የኢትዮጵያ ብሔራዊ ምርጫ ቦርድ ተወካዮች የፓርቲውን ጉባኤ ለመታዘብ በቦታው እንደነበሩ የገለጸልን ኮሚኒኬሽን ክፍል ቦርዱ ጉዳዩን እየተከታተሉ መሆኑን አስታውቋል። በሌላ በኩል ጉባኤው ሊካሄድበት ነበር የተባለውን የቅድስተ ስላሴ ዩኒቨርሲቲ አስተዳደር ክፍል ምላሽ ለማግኘት ያደረግነው ጥረት አልተሳካም። ተጠባባቂ ፕሬዚደንቱ ዶክተር ሰይፈ ስላሴ አያሌው ድርጊቱ በፓርቲው መተዳደሪያ ደንብም ሆነ በምርጫ አዋጁ መሰረት ህጋዊ ሰውነት የተሰጠው የፖለቲካ ፓርቲ በ3
በሶስት ዓመት ውስጥ ጠቅላላ ጉባኤውን ማካሄድ አለበት ከሚለው አስገዳጅ ደንብ ጋር የተቃረነ ነው ይላሉ።
በሕግ ምን ይገዛ? በሕግ ምን ተዳደር ፖለቲካ ፓርቲ ናት። እኛን የሚያስተዳድር የምርጫው አዋጅ ነው። የምርጫ አዋጅ ደግሞ አንድ ፖለቲካ ፓርቲ በሶስት ዓመት ውስጥ ጠቅላላ ጉባኤ ማድረግ መቻል አለበት ብሎ በግልጽ እዛ ጋር ያስቀምጣል። ሶ በሶስት ዓመት ውስጥ እናደርግ ካልቻል ሕጋዊ ተጠያቂነት አለብን ማለት ነው። ያ የምርጫ ቦርድ ይህንን ጉዳይ ወደኛ ሊያመጣው ይችላል ማለት ነው። ምሳሌ እያንዳንዱን ሂደታችንን ከዲያኑ ቦርድ ጋር በጽሁፍ የተያዘ ነገር እዛ ጋር አለ። ጉባኤያችን አለማከናወናችን አንደኛ እንደዚህ አይነት ጥያቄ ያስነሳል።
ከዚህ በተጨማሪ ፓርቲው የደንብ ማሻሻያዎች ውይይት ተደርጎባቸው የሚጸድቁ አጀንዳዎች ፓርቲውን የሚመሩ የሉዓላዊ ምክር ቤትና ስራ አስፈጻሚዎች ምርጫ ሳይከናወኑ መቅረታቸውን ገልጸዋል። እንዲህ አይነት ክልከላዎች የዲሞክራሲ ስርዓት ልምምድ ላይ ተጽዕኖ ያሳድራል የሚል እምነት አላቸው።
ህግ ባለበት ሀገር እንደዚህ አይነት ህገወጥነትና ስርዓት አልበኝነት ተፈጥሮ ህግ አክብሮ የሚኖር ፖለቲካ ፓርቲ ጠቅላላ ጉባኤ ልታካሄድ አይችልም ተብሎ በጥበቃ ሰራተኞች በር ተዘግቶበት ውጭ እንዲሆን ተደርጎ መባሉ እኔ አገሬ ምን ደረጃ ድረስ ዝቅ እንዳለች ምን ደረጃ ድረስ እንደወረደች ማመላከቻ ነው።
ፓርቲው ቀደም ሲል የገቡትን ቃል አፍርሰውብኛል ካላቸው ባህል ሚኒስቴርና ቂርቆስ ክፍለ ከተማ ኮሚኒኬሽን ቢሮዎች አስተያየት ለማካተት ያደረግነው ሙከራ ስልኩ ስለማይነሳ ማካተት አልተቻለም። ፓርቲው ጠቅላላ ጉባኤውን አካሂዶ ሪፖርቱን ለምርጫ ቦርድ የማቅረብ ግዴታ እንዳለበት የጠቀሰ ሲሆን ተወካዮቹ በቦታው እንደነበሩ ያስታወቀው ምርጫ ቦርድ በጉዳዩ ላይ የሚሰጠንን ዝርዝር ምላሽ ይዘን እንመለሳለን። ለአሜሪካ ድምፅ መስፍን አራጌ።
መስፍንን ለዘገባው አመስግኜ ወደ ዓለም አቀፍ ርዕሰ ጉዳይ ስናልፍ ወደ ጎረቤት ኤርትራ ይወስደናል። የተባበሩት መንግስታት ድርጅት በኤርትራ ይታያል ያለውን የሰብአዊ መብት አያያዝ አስመልክቶ የአገሪቱን መንግስት ከሷል። አሳሳቢነቱ ቀጥሏል፣ መሻሻልም አይታይበትም ሲል በዛሬው ዕለት ይፋ ባደረገው መግለጫ ተችቷል። የኤርትራ መንግስት በበኩሉ ጉዳዩን አስመልክቶ በሰጠው ምላሽ ከጠላትነት አጀንዳቸው የመነጨ ያለውን ድርጊት ቀጥሏል ሲል ጠቅሶ ድርጅቱን ወንጅሏል። ሁለቱን መግለጫዎች ያካተተውን አጭር ዘገባ እንግዲህ ወልዴ እንደሚከተለው ያቀርበዋል።
በኤርትራ ያለው የሰብአዊ መብት አያያዝ አሳሳቢ ከመሆኑ በላይ ምንም መሻሻል አያሳይም ሲል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽነር አስታወቀ። ኮሚሽነሩ አያይዞም ማሰቃየት፣ የዘፈቀደ እስር፣ በእስር ላይ የሚገኙ ሰዎች ኢሰብአዊ አያያዝ፣ ደብዛ መጥፋት ወይም የገቡበት ያለመታወቅ እና እንዲሁም ሐሳብን በነጻነት የመግለጽ የመሰብሰብና በሰላማዊ መንገድ የመሰብሰብ መብቶችን የሚገድቡ እርምጃዎችን ጨምሮ ስር የሰደደ የሰብአዊ መብት ረገጣ መቀጠሉን የሚያረጋግጡ አስተማማኝ መረጃዎች ጽህፈት ቤታችን እየተቀበለ ነው ብሏል። በሺዎች የሚቆጠሩ የፖለቲካና የህሊና እስረኞች ለአስር ዓመታት ታስረው እንደሚገኙ ሪፖርቶች ይጠቁማሉ። በተጨማሪም በእምነታቸው የተነሳ ሰዎች በተፈቀደ ለእስር መዳረጋቸውና መዋከባቸው እንደቀጠለ ሲሆን በዚህም ሳቢያ በመቶዎች የሚቆጠሩ የሃይማኖት መሪዎችና ተከታዮቻቸው ላይ የሚደርሰው በደል መቀነስ አላሳየም ሲል ወንጅሏል። በዚያች አገር የሚካሄደው የብሔራዊ ውትድርና አገልግሎት ኤርትራውያን አገራቸውን ጥለው የሚሰደዱበት ዋነኛ ምክንያት ነው ያለው ሪፖርት እንደ አውሮፓውያን የዘመን አቆጣጠር በ2022 ዓ.ም መገባደጃ ከ160,000 በላይ ጥገኝነት ጠያቂዎች በኢትዮጵያ፣ ከ130,000 በላይ ስደተኞች ደግሞ በሱዳን መኖራቸውን የመንግስታቱ ድርጅት ከፍተኛው የስደተኞች ኮሚሽነርን ዋቢ በማድረግ ጠቁሟል። ይህም በተለይ ከ18 እስከ 49 ዓመት ባለው ዕድሜ ክልል ውስጥ ካለፉት ዓመታት ከነበረው በመጠኑ መጨመሩን ያሳያል ብሏል። በቅርቡም አንዳንድ አገሮች ኤርትራውያን ጥገኝነት ጠያቂዎችን አስገድደው ወደ አገራቸው በመመለስ ላይ መሆናቸውን የሚጠቁሙ ሪፖርቶች እየወጡ መሆናቸውን አውስቶ ይህም ከስደት ተመላሾችን በአገራቸው ለሚጠብቃቸው ከፍተኛ የሰብአዊ መብት ጥሰት ያጋልጣል ሲል አስጠንቅቋል። የኤርትራ መንግስት በበኩሉ በሰጠው ምላሽ በተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር 52ኛ ስብሰባ የተገኘው የኤርትራ ልዑካን ቡድን ጉዳዩን አስመልክቶ ያወጣውን መግለጫ የኤርትራ ማስታወቂያ ሚኒስቴር በድረገጹ አስነብቧል። ከአስር ዓመታት በላይ ያስቆጠረው በኤርትራ ላይ የሚፈጸመው የማያባራ ትንኮሳ አሁን ደግሞ ማንም ያልጠየቀውና ሚዛን የጎደለው ትችት የሚሰነዝር ልዩ መርማሪ ቡድን መሰየም ከጠላትነት አጀንዳቸው የመነጨው ድርጊት ቀጥሏል ሲል ከሷል። መግለጫው አክሎም እንደ እውነቱ ከሆነ ህወሓት በዳር 2020 ጦርነት ከከፈተበት ጊዜ አንስቶ የልዩ መርማሪው ያለፉት 2 ዓመታት ዋና ትኩረት ትልቁ ተልእኮውን ለማስፈጸም በተቀመጠለት አጀንዳ መሠረት ኤርትራን መወንጀል ነው ብሏል።
እንደሚታወሰው ልዩ መርማሪው ባለፈው ዓመት በወጣው ዘገባ በኤርትራና በሶማሊያ መንግስታት መካከል በተደረገ የሁለትዮሽ ስምምነት መሰረት በኤርትራ ወታደራዊ ስልጠና ሲወስዱ የነበሩትን 5000 ሶማሊያውያን በሰሜን ኢትዮጵያ ጦርነት አሰማርታለች ሲል ኤርትራን በሐሰት ከሷል ሲል ተችቷል።
ግድወል ዴን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ ምሽት ዝግጅታችን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:30 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር እንሰዳችሁ። ሐኪሞን ይጠይቁ። የጣፊያ ካንሰርን የሚያክም አዲስ የክትባት ህክምና በሙከራ ላይ ነው። በቅርቡ በፕሮስቴት እጢ ካንሰርና ህክምናው ዙሪያ ያቀረብናቸውን ተከታታይ ዝግጅቶች የተከታተሉ አብደል ሐኪም የተባሉ አድማጫችን ከዚሁ ከዋሽንግተን ዲሲ አቅራቢያ፣ ለመሆኑ ይህ ብዙ የምንሰማለት በእጅጉም የምንፈራውና ዛሬ ደግሞ ብዙዎችን ሲያጠቃ የምናየው ካንሰር በራሱ ምንድነው ሲሉ ያደረሱንን ጥያቄ ያካተተው የምሽቱ ሐኪሞን ይጠይቁ በአደገኛነቱ የሚታወቀውን ቀደም ቢያስተዋወቁትን የጣፊያ ካንሰር የሚያክም አዲስ በሙከራ ላይ ያለ ክትባት ህክምናም ይመለከታል። ሙያዊ ማብራሪያውን የሚሰጡን የዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የካንሰር ተመራማሪ ሳይንቲስት ፕሮፌሰር ዛኪ ሸሪፍ ናቸው። ፕሮፌሰር ዛኪ በጆርጅታውን ዩኒቨርሲቲም ያስተምራሉ። ወደ መልሳችን ልሰዳችሁ።
ፕሮፌሰር ዛኪ በአመዛኙ ሳይታወቅ ቆይቶ ስር ከሰደደ በኋላ ስለሚደረስበትና ገዳይነቱ ስለከፋው የጣፊያ ካንሰር ትልቅ ተስፋ የሰጠ የሙከራ ህክምና ከመንጋገራችን በፊት አንድ የፕሮግራማችን ተከታታይ እንዲህ ከበሽታዎች ሁሉ የበረታ የሚመስለው ካንሰር ራሱ ምንድነው በሚል ያደረሱንን መሰረታዊ ጥያቄ እናስቀድም። ለመሆኑ ካንሰር ምንድነው? እንዴትስ ይፈጠራል?
እሺ ጥሩ። ካንሰር ምንድነው? ካንሰር ማለት የራሳችን ህዋስ ወይም የኛ የራሳችን ሰውነታችን ውስጥ ያለ ህዋስ ወይም ህዋሳት ሲቀየሩ፣ ባህሪያቸውን ሲቀየሩ የሚቀየሩበትን ዋና መክሪያ ምንድነው? ዲኤንኤ የሚባለው ዋናው መመሪያውን የሚሰጠው ኒውክሊዮታይድስ ይባላል፣ ወይም ሲኮንስ ኒውክሊዮታይድስ ይባላሉ። እነሱ ውስጥ አንዱ እንኳን ኦርደሩ ቢቀየር፣ አንድ ፊደሏ እንኳን ብትቀየር ሚውቴትድ ይሆናል። ከዛ በኋላ ከዛ ስር የሚወጣው መመሪያ እዛ ተተርጉሞ ወደ ኔ ይሁን ወደ ፕሮቲን የሚወጣ ሁሉ ይበላሻል።
መልካም። አሁን በቀጥታ ወደዚህ ተስፋ ወደ ተጣለበት ትልቁ የሳይንስ ግኝት እንለፍ። የጣፊያ ካንሰርን ለማከም የሚውል የክትባት መድኃኒት በሙከራ ላይ መሆኑን የሚገልጽ የጤና ሳይንስ ምርምር ዜና ነው። ዶክተር ኤሊዛቤት ጃፊ እና ዶክተር ዳንኤል ሊሂሩ የተባሉ ሁለት ተመራማሪዎች ይህን አዲስ ህክምና ክትባት መስራታቸውን ነው ዜናው የሚያመለክተው። ተመሳሳይ ዜናዎችም በተለያዩ የዜና መጽሔቶች ላይ ተመልክቻለሁ። የህክምና ክትባት ያልኩት ሌሎች መሰል ለህክምና ተብለው የተሰሩ ክትባቶች ቢኖሩም በአመዛኙ ክትባትን ስናስብ የመከላከያ አገልግሎቱ ነውና ፈጥኖ የሚመጣልን። እስኪ በዚህ በሙከራ ላይ ባለ የክትባት መድኃኒት ምንነት እንጀምር። አደገኛነቱ ለሚታወቀው የጣፊያ ካንሰር ህክምና ነው ፈውስ ተስፋ የተጣለበትና ምንድነው የዚህ ክትባት ይዘት በጥናት እስካሁን ስለሚታወቀው?
ጥሩ። አሁን እነዚህ ጣፊያ ካንሰር፣ የፓንክሪያቲክ ካንሰር ቫክሲን የሚሉት ሀብክን ሲሆኑ ሌላም ቦታም አለ። ለምሳሌ ሞደርና ራሱ እያወጣ ነው ለስኪን ሜላኖማ ለሚባለው ካንሰር። ዋና ስራቸው ምንድን ነው? ለምሳሌ አንድ ሰው ይህ ካንሰር ይኖርበታል፣ የጣፊያ ካንሰር መሆኑ ይረጋግጣል። ዳያግኖዝ ያደርጉትና ያውቃሉ። ከዛ በኋላ ባዮፕሲ የሚባል ነገር ይወስዳሉ። ባዮፕሲ ማለት አንድ ፋይን የሆነ ሚንዱ ያለ አስፕሬተር የሚባል እሱን እዛ ካንሰር ባለበት። ያው ጣፊያ ካንሰር በጣም አደገኛ። ለምንድን ነው አደገኛ የሚሆነው? አንደኛ ወዲያውኑ አይገኝም። ብዙ ጊዜ ደግሞ ሲገኝ ሰውየው ሲያመውና ስቴጅ ፎር የሚባለው ወይ ተርሚናል ስቴጅ ሲደርስ ነው። እና ለዚህ ነው ለሱ መድኃኒት ቫክሲን ከተገኘ ለማንኛውም ሶሊድ ካንሰር የሚባሉት በጣም ጣዳፊ ሁኔታ ማግኘት ይቻላል። እና ይህ ሰውዬ በዛ ፋይን ኒድል አስፕሬተር በሚባለው ባዮፕሲ ሲያደርጉ ጣፊያ ውስጥ ያለውን ካንሰር ወይም ቱመር ከዛ ናሙና ወስደው ያኛውን ናሙና ወደ ውጭ ልኩታል። የሚልኩት ወደ ሲኮንሲንግ ላብ ይባላል። ይሄ ኔክስት ጀነሬሽን ሲኮንሲንግ የሚባሉ ትልቅ መሳሪያ አላቸው። ሲኮንሲንግ ማለት ስትን የጠቀስኳቸው ፊደሎች እያንዳንዱ ዲኤንኤ ወይም ከዛ የሚከተለው አርኤንኤ ፊደሎች አሉ። እነዚህ ፊደሎቹ ለሁሉም ሰው አንድ አይነት ናቸው። ፊደሎቹ የተለያዩ በጣም ጥቃቅን የሆኑ ቦታዎች ልዩነት ይኖራል። ግን ካንሰር ሲሆን ያ በጣም አንኳር የሆነ ቦታ ተነክቷል ማለት ነው። እና እሱን ፊደሎቹን መቀየራቸውን በሲኮንሲንግ ብቻ ነው የሚታወቀው። ያችን ናሙና የሚልኩበት ቦታ ትልቅ መሳሪያ ውስጥ ያስገቡትና ኔክስት ጀኔሬሽን ሲኮንሲንግ ይባላል። በዛ አንጻር ነው ከዋናው ከሚታወቀው ደህና ከሆነው ዲኤንኤ ምን ያህል ልዩነት አለ።
ወደ ካንሰርነት መቀየሩን ጠባዩ መቀየሩን ያሳያቸዋል ምርመራው።
አዎ፣ አንደኛ የካንሰር ናሙና ነው የተወሰደው አይደለ? ደግሞ ምንም ያልተነከ ተበከለ ቦታውንም አንዳንድ ጊዜ ለማወዳደር የወስድ ይሆናል። ከሰውየው ከራሱ አጄሰንት ኖርማል ይባላል። እና በዛ አንጻር እሱን ይልካሉ። ያ ትልቁ መሳሪያ ሲኮንሰር ያለው ካምፓኒ እሱን ናሙና ወስዶ ሁለቱንም መተርጎም ይችላል ማለት በፊደላቸው የትኛው ቦታ ነው ለውጥ ያለው፣ ካንሰር የያዘው ቦታ ምን ያ ቦታ ነው ለውጥ ያመጣው። እንግዲህ እነዚህ ኒዮ አንቲጂን ይባላሉ። ኒዮ አንቲጂን ማለት ካንሰሩ ራሱን ለመደበቅና በሰውነታችን መከላከያ እንዳይጋለጥ ራሱን ለመደበቅ ኒዮ አንቲጂን አዲስ ነገር ያወጣል። ያኛው የሚያወጣውን እኛ ኢሚዩን ሲስተም ለምሳሌ ኢሚዩን ሲስተም ስንል አንቲባዲስ የሚባሉ አሉ፣ ቲ ሴል የሚባላል፣ ቢ ሴል የሚባላል። ዋናው ቲ ሴሉ ሬኮግናይዝ ያደርገው እውቅና የለውም። ምክንያቱም ይሄ ካንሰሩ የሚያወጣው ኒዮ አንቲጂን አንቲጂን ስንል ለሰውነታችን መከላከያውን የሚያነቃውና እንዲዋጋ ወይም እንዲቀሰቅስ የሚያደርገው አንቲጂን ይባላል። ይሄ ከውጭ የሚመጣው ሞለኪል ወይም የኦርጋኒዝም ይሁን የቫይረስ ይሁን የካንሰር ይሁን የራሱ አንቲጂን አለው እና እሱ ነው እልስት የሚያደርገው ኢሚዩን ሲስተማችን የሚቀሰቅሰው እሱ ነው። እና አሁን የመጣው ካንሰር ያለበት የጣፊያ ቱመር ካንሰር ሴሏ የራሷ አንቲጂን አላት። እሱ አንቲጂን ኒዮ አንቲጂን ይባላል ወይም ኒዮ ኤፒቶፕ ይባላል። እሷ ላይ ነው አንቲቦዲያችን መከላከያችን ሄዶ የሚጣበቀው። እሷን ነው ይዟት በኋላ መጨረሻ ሚናይዝ ወይም ኒትራላይዝ የሚያደርግ። አሁን ይሄ ሲኮንስ ሲያደርጉት የቱመሩን እነዚህ አዳዲስ የሆኑ ቦታዎችን አይተው አሀ እነዚህ ሚውቴት በመሆናቸው ወይም በመቀየራቸው ነው ይሄ ሴል ወይም ይሄ ህዋስ ወደ ካንሰር ተቀየረው ተብሎ ምን ያደርጋሉ? እሱን ይዘው እንደገና ወደ ዋናው ክሊኒኩ ይመልሱታል። ክሊኒኩ ውስጥ እንግዲህ አርቲፊሻሊ ሲንተሳይዝ ያደርጋሉ። መሰንጀር አርኤንኤውን ሲንተሳይዝ ሲያደርጉት ሲንተሳይዝ ማድረግ እንደገና ያችን የተቀየረችውን ፊደል ልክ እንዳለች ኮፒ እንደማድረግ ነው። ግን ኮፒ ሲያደርጉት በሰውነታችን ውስጥ አይደለም፣ ከሰውነታችን ውጭ ነው። በመሳሪያ ቶሎ ብለው ይህንን ሲንተሳይዝ ማድረግ የሚችሉ እሱን ካደረጉ በኋላ አሁን ምንድን ነው ያገኙት ማለት ነው? ይቺ ያቀድም ከካንሰር ሴል ያወጡትን ናሙና የተቀየረችበትን ቦታ አወቁ። እሷ ራሷን ኮፒ አረጓትና አሁን በሰው ሰራሽ አርቲፊሻል ወይም ሲንተቲክ በሆነ መንገድ መልሰው ወደ ሰውነታችን ያስገቡታል። ወደ ሰውነታችን ሲያስገቡ ቲ ሴል የሚባለው መከላከያ ዋናው ዲፌንስ ሚኒስትሩ በፊት ሬኮግናይዝ ማድረግ አልቻለም ነበረ ካንሰሩ እዛ ውስጥ እያለ እንጂ ካንሰር በመጣ ቁጥር እኮ ይሄ ቲ ሴል የሚባል ኢሚዩን መከላከያችን ማጥፋት ነበረበት። ብዙ ጊዜ እኮ ያጠፋል። እሱማ ባይኖር ሁላችን በካንሰር
ተወርደን።
አዎ፣ ግን የተወሰኑ ቦታዎች ለምሳሌ እንደ ጣፊያ ፓንክራቲክ ካንሰር አድቫንስ ስቴጅ ሲደርስ እነዚህ ኒዮ አንቲጂን አዳዲስ ነገሮች ባዮማርከር ያመጣሉ። እሱን አያውቀውም፣
መለየት ይሳነዋል። ይህ መከላከያ ስርዓታችን ሰውነትን የሚጎዳ የበሽታ አይነት መሆኑን አሊያም በሽታ አምጪ ህዋሳት መሆናቸውን መለየት አይችልም።
አዎ፣ ቲሴላችን ምክንያቱም በአድቫንስ ስቴጅ ስላለ በጣም በተራቀቀ ሁኔታ ነው እንግዲህ ይሄ ነገር የተስፋፋው ካንሰሩ ወይም አትሊስት ስቴጁ በጣም ተለቅ ያለ ቦታ ሆኗል። በዛን ጊዜ የሚያመጣውን ግዴታ በናሙናው አብጥተው ከዛ በኋላ ልከው ሲኮንሱን አድርገው መልሰው በሲንተቲክ መንገድ ያስገቡታል ሰውነታችን ውስጥ። በዛን ጊዜ ነው ይነቃል ወይም ይቀሰቀሳል ወይም ያውቀዋል። እና አሁን ካወቀው መጥቶ ሊያጠፋው ይችላል። በፓንክራቲክ ካንሰር ብቻ በዛ በጣፊያ ብቻ ሳይሆን አንዳንድ ጊዜ መታስተሳይዝ ካደረገ ከተሰራጨ በተሰራጨበትን ቦታ ሁሉ ይሄ አዲሱ ሲንተቲክ ሜዲሲን ወይም መሰንጀራኒ ቫክሲን ያለበት ቦታ ሁሉ ኒትራላይዝ ያደርገዋል ነው እንግዲህ ዋና ሃይፖቴሲስ። ይሄ ነው እንግዲህ ዋናው ስራው።
አድማጭ ተመልካቾቻችን ከፕሮፌሰር ዛኪ ሸሪፍ ጋር ያደረግነው ቆይታ ዘለግ ያለ ነው። ሙሉ ቃለ ምልልሳችንን በድረገጻችንና በማህበራዊ ገጾቻችን ላይ እናኖራለን። ለአሁኑ ታዲያ ሙያዊ ማብራሪያ የሰጡንን የዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የካንሰር ተመራማሪ ሳይንቲስቱን ፕሮፌሰር ዛኪ ሸሪፍን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። ወደ ሁለተኛው ሳምንታዊ ቅንብር ነው የምንሻገረው። አፍሪካ ነክ ርዕሶች ነው። በሰሜን ኢትዮጵያ ለሁለት ዓመታት በተደረገው ጦርነት ወቅት የጦር ወንጀልና ሌሎች ሰቆቃዎች ስለመፈጸማቸው እንዲመረምር የተመደበው ዓለም አቀፍ ገለልተኛ ምርማሪ ቡድን ስራውን እንዲያቋርጥ የኢትዮጵያ መጠየቋን ባለፈው ሳምንት አንድ ሪፖርት ይፋ አድርጓል። በሮይተርስ የወጣው ይህ ሪፖርት ምርማሪ ኮሚሽኑ ስራ ለማስቆም ወይም የምርማሪ ኮሚሽኑን ስራ ለማስቆም ያላትን አቋም መንግስታት እንዲደግፉ ኢትዮጵያ በማግባባት ላይ ነችም ብሏል። ናይጄሪያ ስራ ላይ ያዋለችው አዲስ የብር ኖት ስርጭት ይህ ህገ መንግስታዊ ነው በሚል የአገሪቱ ጠቅላይ ፍርድ ቤት አሮጌው ብር እስከያዝነው የፈረንጆች ዓመት መጨረሻ ድረስ ስራ ላይ እንዲቆይ ሲል አዟል። እስር ላይ የሚገኘው የደቡብ ሱዳኑ የመብት ተሟጋች እንዲለቀቅ አንድ አፍሪካዊ ጠበቆች ቡድን ጥሪ አድርጓል። ሞሪስ ማቢዮር ባለፈው ወር በኬንያ መዲና ናይሮቢ በጸጥታ ኃይሎች የተያዘ ሲሆን ቤተሰቡ እንደሚለው ለደቡብ ሱዳን ተላልፎ ተሰጥቷል። አድማጮች፣ አሁን የአጠቃላይ የነኝን የአፍሪካ ነክ ርዕሶች እንግድ ወልዴ እንዲህ አሰናድቷቸዋል።
በሰሜን ኢትዮጵያ ለሁለት ዓመታት በተደረገው ጦርነት ወቅት የጦር ወንጀልና ሌሎች ሰቆቃዎች ስለመፈጸማቸው እንዲመረምር የተመደበው ዓለም አቀፍ ገለልተኛ መርማሪ ቡድን ስራውን እንዲያቋርጥ ኢትዮጵያ መጠየቋን ባለፈው ሳምንት አንድ ሪፖርት ይፋ አድርጓል። በሮይተርስ የወጣው ሪፖርት የመርማሪ ኮሚሽኑን ስራ ለማስቆም ያላትን አቋም መንግስታት እንዲደግፉ ኢትዮጵያ በማግባባት ላይ መሆኗን አመልክቷል። የጦር ወንጀልን የሚመረምረው የገለልተኛ መርማሪዎቹ ስራ የሚቋረጥ ከሆነ የመብት ጥሰት የተፈጸመባቸው ሰለባዎች ፍትህ እንዳያገኙ ያደርጋል፣ የተመድንም ተአማኒነት ያሳጣል ሲሉ የሰብአዊ መብት ድርጅቶች ድምጻቸውን አሰምተዋል። ገለልተኛ መርማሪ ቡድኑ ስራውን እንዲያቋርጥ የሚጠይቀውን የኢትዮጵያ አቋም በመቃወም የተመድ የሰብአዊ መብቶች ምክር ቤት ኢትዮጵያ የምታቀርበውን ሐሳብ ውድቅ እንዲያደርግ 63 የሚሆኑ ዓለም አቀፍ የሲቪልና ሰብአዊ መብት ድርጅቶች ጠይቀዋል። ድርጅቶቹ በጋራ የጻፉት ደብዳቤ በሂዩማን ራይትስ ዎች ድረገጽ ላይ ተለቋል። ደብዳቤውን ከፈረሙት አንዱ የሆነው አምነስቲ ኢንተርናሽናል የኮሚሽኑን ሥራ ማቋረጥ ወደፊት ትልቅ ችግር የሚፈጠር ነው ብሏል። በአምነስቲ ኢንተርናሽናል የአፍሪካ ቀንድ ኃላፊ የሆኑት ሱአድ ኑር እንደሚሉት ሙከራው የሚጠቅመው በኢትዮጵያ ያለውንና ስር የሰደደውን ከሕግ ተጠያቂነት የማምለጥ ባህል ነው ብለዋል።
It will also deny justice for victims and survivors of gross human rights violations.
ከፍተኛ የሰብአዊ መብት ጥሰት የተፈጸመባቸው ሰለባዎች ፍትህ እንዳያገኙ ያደርጋል። ይህም ከፍተኛ ጥሰት በተፈጸመበት ግጭት ውስጥ የተፈጸመ ጾታዊ ጥቃትን ይጨምራል።
የመርማሪ ኮሚሽኑ የተቋቋመው በኢትዮጵያ መንግስትና በትግራይ ኃይሎች መካከል ጦርነቱ በተጀመረ በአመቱ ነበር። የመብት ተሟጋች ቡድኖች ሁለቱም ወገኖች ሰቆቃ፣ ጅምላ ግድያ፣ ያለ ፍርድ ማሰርና አስገድዶ መድፈር የመሰሉ ወንጀሎችን ፈጽመዋል ሲሉ ይከሳሉ። የኢትዮጵያ መንግስት ከጅምሩም የኮሚሽኑን ምርመራ የተቃወመ ሲሆን ከአመት በፊት ለኮሚሽኑ የሚመደበው በጀት እንዲቆም ሞክሮ በቂ ድምፅ ሳያገኝ ቀርቷል። ኮሚሽኑ የሚያደርገው ምርመራ ከመጠናቀቁ 6 ወር በፊት እንዲቆም ኢትዮጵያ የመፍትሄ ሐሳብ ልታቀርብ ነው ሲሉ ዲፕሎማቶች ባለፈው ሳምንት ለሮይተርስ ዜና ወኪል ገልጸዋል። የኢትዮጵያ መንግስት ለሮይተርስ ሪፖርት ቀጥተኛ መልስ ባይሰጥም ከሶስት ሳምንት በፊት በተደረገው የአፍሪካ ህብረት ጉባኤ ላይ ግን የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ሐሳቡን የሚያረጋግጥ ንግግር አድርገዋል።
This commission could undermine the EU-led peace process.
መርማሪ ኮሚሽኑ በአፍሪካ ህብረት መሪነት የሚደረገውን የሰላም ሂደትና የሰላም ስምምነቱን ተግባራዊነት በአሉታዊ ትርክት የሚበክል ነው። ብሔራዊ ተቋማት የሚያደርጉትን ጥረትም ያዳክማል።
የምክትል ጠቅላይ ሚኒስትር ደመቀ መኮንን ንግግር በጽሑፍ ለአንዳንድ መገናኛ ብዙሃን የተሰራጨ ሲሆን ኢትዮጵያ የኮሚሽኑ ሥራ እንዲቋረጥ የውሳኔ ሐሳብ ማዘጋጀቷንና በአሁኑ ወቅት እየተካሄደ ላለው የተመድ የሰብአዊ ምክር ቤት ዓመታዊ ስብሰባ ላይ እንደሚቀርብ ያትታል። የአፍሪካ ህብረትም የውሳኔ ሐሳቡን እንዲደግፍ ጥሪ ያደርጋል። በጽሑፉ የተቀመጠውን ይህን ሐሳብ ግን ምክትል ጠቅላይ ሚኒስትር ደመቀ መኮንን በንግግራቸው ወቅት አላሰሙትም። መጥፎ ምሳሌ የሚሆን ነው በሚል ኢትዮጵያ ግፊቷን እንድታቆም ለማግባባት ምዕራባውያን ዲፕሎማቶች ጥረት በማድረግ ላይ መሆናቸውን የሮይተርስ ሪፖርት አመልክቷል። በአፍሪካ ህብረት ጉባኤ ላይ በነበረ ጋዜጣዊ መግለጫ ላይ የተመድ ዋና ጸሐፊ አንቶኒዮ ጉቴሬስ በምክትል የውጭ ጉዳይ ሚኒስትር ደመቀ መኮንን ንግግር ላይ ምን አስተያየት እንዳላቸው በቪኦኤ ተጠይቀው ነበር።
እኔ
መመስከር የምችለው አንድ ነገር የተባበሩት መንግስታት ድርጅት የሰብአዊ ስራ ከሰላም ሂደት ጋር የሚስማማ ስራ መሆኑን ነው።
በአስር ሺዎች ምናልባትም በአንዳንዶች ግምት በመቶ ሺዎች ህይወት የቀጠፈውን ጦርነት የአፍሪካ ህብረት ባለፈው ጥቅምት በሰላም እንዲቋጭ አድርጓል። ሱአድ ኑር እንደሚሉት ግን ሰላም እንዲሰፍን ከተፈለገ ፍትህና ተጠያቂነት መኖር አለበት። ሁለቱም ወገኖች ከፍተኛ የመብት ጥሰት ፈጽመዋል፣ መንግስት ደግሞ ረሃብን እንደ ጦር መሳሪያ ተጠቅሟል የሚለውንና ባለፈው መስከረም የወጣውን የኮሚሽኑ ሪፖርት የኢትዮጵያ መንግስት ውድቅ አድርጓል። ከኢትዮጵያ ወደ ናይጄሪያ ስንሻገር አድማጮች፣ ናይጄሪያ ስራ ላይ ያዋለችው አዲስ የብር ኖት ስርጭት ኢ ህገ መንግስታዊ ነው በሚል የአገሪቱ ጠቅላይ ፍርድ ቤት አሮጌው ብር እስከ ያዝነው የፈረንጆች ዓመት መጨረሻ ድረስ ስራ ላይ እንዲቆይ አዟል። የጠቅላይ ፍርድ ቤቱ ያለፈው አርብ ውሳኔ የመጣው 16 የሚሆኑ አገረ ገዢዎች አሮጌዎቹ የ200 500 እና 1000 ብር ኖቶች ግልጋሎት ላይ እንዲቆዩ ከጠየቁ በኋላ ነው። መንግስት ለብር ለውጡ የሰጠው ጊዜ 6 ወር ብቻ ነበር። መንግስት የ500 እና 1000 ኖቶችን እንዲቀይር ያደረገው ወንጀልንና ጠለፋን እንዲሁም አስመስሎ ማተምን ለማስቀረት በተጨማሪም በዝውውር ውስጥ ያለውን ትርፍ ጥሬ ገንዘብ ለመቀነስ መሆኑን ይናገራል። ኔክስቴር በተባለው ተቋም የኢኮኖሚ ባለሙያ የሆኑት ንዱን ኦኮሎ መንግስት የጠቅላይ ፍርድ ቤቱን ትዕዛዝ ይቀበላል የሚል ተስፋ የለኝም ይላሉ።
ስራ አስፈጻሚው ጠቅላይ ፍርድ ቤቱ የሚለውን ሰምተናል ሊል ይችላል፣ የተባለውንም እንፈጽማለን ሊል ይችላል። የሚፈጅባቸውን ጊዜ ከወሰዱ በኋላ ማን ነው ፍርድ ቤት አቁሞ የተባላችሁትን አላደረጋችሁም፣ በተግባር ወደ መተርጎም አልገባችሁም የሚላቸው?
መንግስት ያስቀመጠውን የጊዜ ገደብ ጠቅላይ ፍርድ ቤቱ ሲሽር ፕሬዚዳንት ቡሃሪ ትዕዛዙን አልተቀበሉም ነበር። ፍርድ ቤቱ የፈላጭ ቆራጭነት ምልክት ነው ብሏቸው ነበር። ወደ ደቡብ ሱዳን ስንሻገር ደግሞ በእስር ላይ የሚገኘው የደቡብ ሱዳን የመብት ተሟጋች እንዲለቀቅ አንድ አፍሪካዊ የጠበቆች ቡድን ጥሪ አድርጓል። ሞሪስ ማቢዮር ባለፈው ወር በኬንያ መዲና ናይሮቢ በጸጥታ ኃይሎች የተያዘ ሲሆን ቤተሰቡ እንደሚለው ለደቡብ ሱዳን ተላልፎ ተሰጥቷል። የኬንያም ሆነ የደቡብ ሱዳን ባለሥልጣናት በመብት ተሟጋቹ መያዝ ጉዳይ ላይ አስተያየት አይሰጡም። በመሆኑም የደህንነቱ ሁኔታ አሳሳቢ ሆኗል። የፓን አፍሪካ ጠበቆች ኅብረት በኬንያና በደቡብ አፍሪካ መንግሥታት ላይ በሞሪስ ማቢዮር መጥፋት ጉዳይ ላይ ክስ አቅርቧል። የህብረቱ ዋና ሥራ አስፈጻሚ ዶናልድ ደያ ለቪኦኤ እንደተናገሩት ክሱ የቀረበው የስደተኞችን ጉዳይ ለሚያየው ለምስራቅ አፍሪካ ፍርድ ቤት ነው።
በጥምር መንግሥት ውስጥ ያሉ ነባር ባለሥልጣናት ከፍተኛ ሙስና አለ በማለት እየለቀቁ ነው። አሁን ጉዳዩን ምጸት የሚያደርገው ምንድን ነው? በመንግሥት ውስጥ ካሉት አንድም የተያዘ ሰው የለም። አንድም ሰው በሙስና ምክንያት ወደ ፍርድ ቤት የቀረበ የለም ወይም ወደ ዘብጥያ የወረደ የለም።
የአገር ውስጥና ዓለም አቀፍ የመብት ቡድኖች ጉዳዩን ሲያወግዙ ኬንያ የተመድንና የአፍሪካ ህብረትን የስደተኞች መብት ጥሳለች ሲሉ ይከሳሉ። በደቡብ ሱዳን የጸጥታ ኃይሎች ጥበቃ ስር ያለው ሰማያዊው ቤት ተብሎ የሚጠራው ቦታ የመንግሥት ነቃፊዎች የሚታገቱበት፣ የሚሰቃዩበትና የሚጠፉበት ቦታ እንደሆነ የመብት ተሟጋቾች ይናገራሉ። የሞሪስ ማቢዮር ቤተሰቦችም የመብት ተሟጋቹ በሰማያዊው ቤት እንደተያዘ ያምናሉ።
እና ክብራን አድማጭ ተመልካቾቻችን ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ለአፍሪካ ነክ ሶች እንግዱና መልክ አመስግኜ ለሳምንቱ የስፖርት ዜናዎች ደግሞ ወደ ኬኔዲ አባተ እንሻገር።
ትናንት እሁድ የካቲት 26 በተካሄደው የቶኪዮ ማራቶን በወንዶች ምድብ እርስ በርስ ብርቱ ፉክክር ያደረጉት ኢትዮጵያውያን አትሌቶች ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው አጠናቀዋል። ውድድሩን 2 ሰዓት ከ05 ደቂቃ ከ22 ሰከንድ ያጠናቀቀው አትሌት ዴሶ ገልሚሳ አንደኛ ሲወጣ በማይክሮ ሰከንዶች ብቻ ተቀድሞ በእኩል 2 ሰዓት ከ05 ደቂቃ ከ22 ሰከንድ ያጠናቀቀው አትሌት መሐመድ ኢሳ ሁለተኛ ወጥቷል። ከሁለቱ አትሌቶች በ3 ሰከንድ ብቻ ዘግይቶ የገባው ሌላኛው ኢትዮጵያዊ አትሌት ጸጋዬ ጌታቸው ደግሞ የ3ኛነቱን ደረጃ ይዞ አጠናቋል። በዓለም አትሌቲክስ የፕላቲኒየም ደረጃ ባለው በዚህ ውድድር በሴቶች ምድብ ደግሞ ኢትዮጵያውያን አትሌቶች ፀሐይ ገመቹ፣ እሸቴ በከሬና ወርቅነሽ ኢዴሳ በቅደም ተከተል ከሁለተኛ እስከ አራተኛ ያለውን ደረጃ ይዘው ሲያጠናቀቁ ውድድሩን አንደኛ በመውጣት ያሸነፈችው ኬንያዊቷ ሮዝመሪ ዋንጂሩ መሆኗን የዓለም አትሌቲክስ መረጃ ያመለክታል። አጓጊ ሆኖ በቀጠለው የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ አሳፋሪ ሽንፈት ተከናንቧል። በድራማዊ ክስተቶች በታጀቡት ያለፉት 2 ቀናት የሊጉ ግጥሚያዎች ከቅርብ ሳምንታት ወዲህ ወደ አቋሙ በመመለስ ተከታታይ ድል ማስመዝገብ የጀመረው ሊቨርፑል ትናንት በአንፊልድ ማንቸስተር ዩናይትድን አስተናግዶ 7-0 በሆነ ሰፊ ልዩነት አሸንፏል። በሜዳው ላይ ፍጹም የበላይነት የነበረው ሊቨርፑል ኢላማቸውን ከተጠበቁ 8 ሙከራዎች ከአንዱ በስተቀር 7ቱን ወደ ግብ መቀየር ችሏል። በኤሪክ ቴን ሃግ መሪነት በዳሴ ላይ የሚገኘው ዩናይትድ የካራባው ዋንጫን በማንሳት የታድሶውን ጉዞ ስኬታማነት ባሳየ በሳምንቱ የገጠመው አሳፋሪ ሽንፈት አነጋጋሪ ሆኗል። ዩናይትድ ከዚህ ቀደም እንደ አውሮፓውያኑ በ1931 በወልቨርሃምፕተን ወንደረርስ የ7-0 ሽንፈት ከደረሰበት ከ92 ዓመታት በኋላ ነው ተመሳሳይ ሽንፈት በአንፊልድ የተጎነጨው። ውጤቱን ተከትሎ ሊቨርፑል ለቀጣዩ የሻምፒዮንስ ሊግ ቦታ የሚያደርገውን ግስጋሴ በማጠናከር በ42 ነጥብ 5ኛ ደረጃ ላይ ሲቀመጥ ዩናይትድ በ49 ነጥብ ባለበት 3ኛ ደረጃ ላይ ነው። የሊጉ መሪ አርሰናል ደግሞ በ97ኛው ደቂቃ ላይ ኔልሰን ባስቆጠራት ግብ 2-0 ከመመራት ተነስቶ ቦርማውዝን 3-2 አሸንፏል። የባከነ ተብሎ ከተጨመረው 6 ደቂቃ በኋላ በ7ኛው ደቂቃ ላይ በተቆጠረችው ግብ የተገኘውን ድል ተከትሎ የኤምሬትስ ስታዲየም ታይቶ የማይታወቅ በተባለ የደስታ ስሜት ተውጦ ተስተውሏል። ውጤቱን ተከትሎ አርሰናል የመሪነቱን ነጥብ ወደ 5 ከፍ አድርጎ ሊጉን በ63 ነጥብ ሲመራ፣ ኒውካስል ዩናይትድን 2-0 የረታው ማንቸስተር ሲቲ በ58 ነጥብ ይከተላል። በሌሎች የሊጉ ጨዋታዎች በደካማ አቋም ላይ የሚገኘው ቼልሲ ሊድስ ዩናይትድን 1-0 ማሸነፍ ችሏል። ይህም ባለፉት 5 ጨዋታዎች 2 ጊዜ ብቻ ባሸነፈው አሰልጣኝ ግራም ፖተር ላይ ያለውን ጫና በመጠኑም ቢሆን ያቀለለ ሆኗል። ቼልሲ በሊጉ 10ኛ ደረጃ ላይ ይገኛል። 4ኛ ደረጃ ላይ የሚገኘው ቶተናም ደግሞ በወልቭስ 1-0 ተሸንፏል። የካታሩ የዓለም ዋንጫ ኮከብ ተጫዋች ሊዮኔል ሜሲ የፊፋ የ2022 ምርጥ ተጫዋች ተብሎ ተሸልሟል። አርጀንቲናዊው ኮከብ የክለብ አጋሩን ኪሊያን ምባፔና የባላንዶር አሸናፊውን ካሪም ቤንዜማን በመብለጥ ነው የዓመቱ ምርጥ ተጫዋችነት ክብርን የተቀዳጀው። የዛሬ ሳምንት በፓሪስ በተካሄደው የሽልማት ስነ ስርዓት ለሁለተኛ ጊዜ የፊፋ የዓመቱ ምርጥ ተጫዋችነት ሽልማትን የወሰደው ሜሲ አስደናቂ ዓመት ነበር፣ ይህን ሽልማት ማግኘቴ ለኔ ትልቅ ክብር ነው ያለ ሲሆን ለዚህ ክብር አብቅ ተውኛል ያላቸውን የአርጀንቲና ብሔራዊ ቡድንና የፒኤስጂ የቡድን አጋሮቹን አመስግኗል። በካታሩ የዓለም ዋንጫ ሀገሩን በአምበልነት እየመራ ለዋንጫ ያበቃው ሊዮኔል ሜሲ በ2021-22 የውድድር ዘመን በ49 ጨዋታዎች 27 ግቦችን ማስቆጠር ችሏል። ስፔናዊቷ የባርሴሎና አማካይ አሌክሲያ ፑቴላስ ደግሞ የፊፋ የዓመቱ ምርጥ ሴት ተጫዋች ተብላ ተሸልማለች። በምርጡ ወንድ ግብ ጠባቂ ዘርፍ አርጀንቲናዊው ኤሚሊያኖ ማርቲኔዝ አሸናፊ ሲሆን በሴቶች ደግሞ የእንግሊዝና የማንቸስተር ዩናይትድ ግብ ጠባቂዋ ማሪ ኤርፒስ አሸንፋለች። አርጀንቲናን የዓለም ዋንጫ ሻምፒዮን ያደረገው ሊዮኔል ስካሎኒ የዓመቱ ምርጥ ወንድ አሰልጣኝ ተብሎ ተሸልሟል። ኮከብ ሴት አሰልጣኝ የሆነችው ደግሞ የእንግሊዝ ሴቶች ብሔራዊ ቡድን አሰልጣኟ ሳሪና ዊግማን ናት። የ2022 ምርጥ የእግር ኳስ ደጋፊዎች ሽልማትን የዓለም ዋንጫ ሻምፒዮኑ የአርጀንቲና ብሔራዊ ቡድን ደጋፊዎች ወስደዋል። በመጨረሻም የሞሮኮና የፒኤስጂ ኮከቡ አሽራፍ ሐኪሚ የአስገድዶ መድፈር ክስ ቀረበበት። ሀገሩ ሞሮኮ አራተኛ ሆና ባጠናቀቀችበት የካታሩ የዓለም ዋንጫ ላይ ቁልፍ ሚና የነበረው የፓሪስ ሴን ዠርሜኑ ተከላካይ አሽራፍ ሐኪሚ የአስገድዶ መድፈር ክስ ቀርቦበት በፈረንሳይ የወንጀል ምርመራ እየተደረገበት መሆኑን አቃቤ ሕጎች አረጋግጠዋል። የ24 ዓመቱ ሐኪሚ የእድሜ እኩያው በሆነች አንዲት ሴት ክስ ከቀረበበት በኋላ ነው በክሱ ዙሪያ ምርመራ መጀመሩን አቃቤ ሕግ ያስታውቃል። ያስታወቀው። ውልደቱ በስፔን ማድሪድ የሆነው የሐኪሚ ጠበቃ በበኩሉ በተጫዋቹ ላይ የቀረበው የአስገድዶ መድፈር ውንጀላ ሐሰት ነው ሲል ገልጿል። በዓለም ዋንጫ አራተኛ ሆና በማጠናቀቅ የመጀመሪያዋ የአፍሪካ ሀገር የሆነችው የሞሮኮ ቡድን ቁልፍ ተጫዋች የነበረው ሐኪሚ ሰኞ ዕለት በፓሪስ በተካሄደው የፊፋ የዓመቱ ምርጦች የሽልማት ስነ ስርዓት ላይ የዓመቱ ምርጥ የዓለም ቡድን ውስጥ ተካቷል። ተጫዋቹ አሁን የጾታዊ ጥቃት ክስ የተመሰረተበት ቢሆንም በፈረንሳይ ሕግ ክስ ተመሰረተ ማለት ጉዳዩ የግድ ወደ ፍርድ ቤት ይሄዳል ማለት አይደለም። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ሶማሊያ ከዚህ በፊት ባልታየና በተራዘመ ድርቅ ስትሰቃይ ቆይታለች ሲል የዛሬው ርዕሰ አንቀጽ ይንደረደራል። 5 የዝናብ ወቅቶች ደርቀው አልፈዋል። 6ኛው እየመጣ ነው። በዚህ ምክንያት በመላ አገሪቱ ረሃብ ተስፋፍቷል። አልሸባብ የሚያደርሳቸውን የመሳሰሉ ግጭቶች እንዲሁም ከዓለም ከፍተኛ ምግብ ላኪዎች ውስጥ አንዷ በሆነችው ዩክሬን የሚካሄደው ጦርነት ሁኔታውን እንዲባባስ አድርገዋል ካለ በኋላ ርዕሰ አንቀጹ ቀድሞውንም ከባድ የነበረውን ሁኔታ ይበልጡን ያባባሰው ደግሞ የኮቪድ ወረርሽኝ የፈጠረው የአቅርቦት ሰንሰለት ችግር ነው ሲል አክሏል። በሶማሊያው ያለው የሰብአዊ ሁኔታ በክብደቱ በአሁኑ ወቅት በዓለም ካሉ አሳሳቢ ከሆኑ ከማናቸውም ሰብአዊ ሁኔታዎች እኩል ነው ብለዋል በተመድ የአሜሪካ ቋሚ መልእክተኛ ሊንዳ ቶማስ ግሪንፊልድ። ኮቪድ ግጭትና የአየር ንብረት ለውጥ በአንድነት ሆነው ያንን መስማት የማንፈልገውን ቃል ረሃብን ወደ ሶማሊያ አምጥተዋል ሲሉ አክለዋል ግሪንፊልድ። አያይዘውም ረሃብ የዓለም አቀፉ ማህበረሰብ ከፍተኛ ውድቀት ነው። ምግብ በተትረፈረፈበት ዓለም አንድ ማህበረሰብ እንዳለ በረሃብ ሊሞት አይገባውም ማለታቸውን ርዕሰ አንቀጹ አመልክቷል። ትክክለኛ ቁጥር ባይታወቅም በአስር ሺዎች የሚቆጠሩ ሶማሊያውያን በረሃብ እንደሞቱ ይገመታል ሲል ይቀጥላል ርዕሰ አንቀጹ። የተመድ የሕፃናት መርጃ ዩኒሴፍ በበኩሉ ከአምስት ዓመት በታች ዕድሜ ያላቸው ከግማሽ ሚሊዮን በላይ የሶማሊያ ሕፃናት ከፍተኛ በሆነ የተመጣጠነ ምግብ እጥረት እየተሰቃዩ ነው። የእርሻ መሬቶች ጾማቸውን ሲያድሩ በሚሊዮን የሚቆጠሩ ከብቶች አልቀዋል። ይህም ተጨማሪ ጫና ፈጥሯል ማለቱን ርዕሰ አንቀጹ ጠቅሷል። እንደ አውሮፓውያን አቆጣጠር ካለፈው ዓመት ጀምሮ ዩናይትድ ስቴትስ ከ2.5 ቢሊዮን ዶላር በላይ የሚገመት ነፍስ አድን እርዳታ ለአፍሪካ ቀንድ ሰጥታለች። ከዚህ ውስጥ 1.3 ቢሊዮን ዶላር የሚሆነው የተሰጠው ለሶማሊያ መሆኑን ርዕሰ አንቀጹ አመልክቷል። አስከትሎም የዩናይትድ ስቴትስ መንግስት ተጨማሪ 41 ሚሊዮን ዶላር አስቸኳይ እርዳታ በዓለም አቀፍ የልማት እርዳታ ወኪሉ ዩኤስኤአይዲ በኩል ለሶማሊያ ሕዝብ እንደሚሰጥ አምባሳደር ቶማስ ግሪንፊልድ ባለፈው ጥር 29 ቀን መግለጻቸውን አስታውሷል። ባለፈው ዓመት የመደብነው ገንዘብ የዓለም ምግብ ፕሮግራም በአፍሪካ ቀንድ ከዋለው ውስጥ 80% ይይዛል። ይህም ሌሎች አገሮች በድምር ከሚያወጡት አጠቃላይ እርዳታ 4% ነው። ይህ እርዳታም ምግብ፣ ውሃና መጠለያ ለሶማሊያውያን እንዲደርስ አስችሏል ብለዋል ግሪንፊልድ በመቀጠል። ዩናይትድ ስቴትስ ይህን ብቻዋን መከወን አትችልም። ይህ የጋራ ኃላፊነት ነው። ሰብአዊ መሆናችንን በጋራ የምናሳይበት ነው ሲሉ አክለዋል ግሪንፊልድ። ለጋሾችና ዓለም በርከት አድርገው እንዲሰጡና ለችግሩ ትኩረት እንዲሰጡ ዩናይትድ ስቴትስ ትጠይቃለች። ይህ ጊዜ ሰብአዊ እርዳታችሁን የምትለግሱበትና በችግሩ የተጎዱትን ሰዎች ሕይወት የምትቀይሩበት ነው። ምግብና የጤና አገልግሎት የምታዳረሱበት፣ ውሃና የጽዳት አገልግሎት እንዲሁም መጠለያ የምታዳረሱበት፣ ሕይወት የምታድኑበትና የሰዎች ክብር እንዲመለስ የምታደርጉበት ነው ሲሉ ግሪንፊልድ መናገራቸውን ጠቅሶ የዛሬው ርዕሰ አንቀጽ ሐተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ከዋሽንግተን ዲሲ በ1922 እና 25 ሜትር ባንዶች የሚያስተላልፈውን ለዛሬ ያዘጋጀውን ፕሮግራም እዚህ ላይ አበቃ። ያስተናግድኳችሁ አሉላ ከበደ ከቴክኒክ አቀናባሪው ኤልያስ አስመራና ከተቀሩ ባልደረቦቻችን ጋር በዚሁ ተሰናበትን። ነገ ማክሰኞ ምሽት ላይ እንመለሳለን። ያሁኑን ሰላም ደህና ደሩ። Thank you.